ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ጳጉሜ 1 2016 ዓ.ም ምረት መሰናዶ ጀመረ። የዩናይትድ ስቴትስ እና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ ቀደም ሲል የሰማችኋቸው ከእስር የተፈቱት የኦሮሞ ነጻነት ግንባር አመራር አባላት ጠበቃ የሆኑት አቶ ቶሊ ባይሳን ነው። ዝርዝሩ በአብይ ርዕሳችን የሚከተል ይሆናል። የዩናይትድ ስቴትስ እና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ ዛሬ የተናገሩት በዘገባችን ውስጥም ተካቷል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት መሰናዶ እየመራው ኤደን ገረመው እስከ ምሽቱ 4 ሰዓት ድረስ አብሬያችሁ ቆይ ይሆናል። ንጉሱ ታምሬ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ዋና አዘጋጃችን አላ ከበደ ነው። እዚህ አጠገብ ስቱዲዮስ ደግሞ እንግዱ ወልዴ ያለም ከአለም ዙሪያ የተሰባሰቡ ዜናዎችን ወደ እናንተ ለማድረስ ተቀምጧል። ዜናዎችን ወደ እናንተ ከማድረሳችን በፊት ዝግጅቶቻችን ልታገኙባቸው የምትችላቸውን ነገሮችን አስተዋውቃችሁ በቪያ ማርክ የፌስቡክ ገጽ ላይ እና ድረገጽ ላይ እንድትከታተሉ እንጋብዛለን። በመደበኛው የሬዲዮ ሞገድ ላይ የምንገኝ ይሆናል። አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንላለን።
በድጋሚ እንደምን አመሻችሁ። በኬንያ በአንድ ትምህርት ቤት በደረሰ የእሳት አደጋ 17 ተማሪዎች መሞታቸው ተገለጠ። በደቡብ ሱዳን ጎርፍ የ700,000 ሰዎችን ሕይወት አመሳቀለ። እንዲሁም አሜሪካና ኢራቅ ዓለም አቀፉ ጥምር ጦር ለቀው በሚወጣበት እቅድ ላይ ተስማሙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በኬንያ በአንድ አንደኛ ደረጃ ትምህርት ቤት በትላንትናው ምሽት ይቅርታ በደረሰ የእሳት አደጋ 17 ተማሪዎች ሕይወታቸውን ሲያጡ ሌሎች 13 የሚሆኑ ክፉኛ መጎዳታቸው ታውቋል። የሟቾቹ ቁጥር ከተጠቀሰውም ሊያሻቅብ እንደሚችል ፖሊስ ስጋቱን ገልጿል። የእሳቱ መነሻ ምክንያትንም እየመረመረ መሆኑን አስታውቋል። ኒየሪ በተሰኘው አውራጃ በሚገኘው በዚህ ትምህርት ቤት ውስጥ አደጋው በደረሰበት ምሽት 150 የሚሆኑ እድሜያቸው ከ14 ዓመት በታች የሆኑ ተማሪዎች እንቅልፍ ላይ እንደነበሩም ተገልጿል። በኬንያ በትምህርት ቤት የሚደርሱ የእሳት አደጋዎች እየተለመዱ መጥተዋል ያለው የአሶሴትድ ፕሬስ ዘገባ ወላጆች ልጆቻቸው ወደ ትምህርት ቤት በመመላለስ የሚያጠፉትን ጊዜ ለማስቀረት ሲሉ በአዳሪ ትምህርት ቤት እንደሚያስመዘግቡ አመልክተዋል። በትምህርት ቤቶቹ የሚደርሱት የእሳት አደጋዎች መነሻ በአደንዛዥ እጽ ተጽዕኖ ስር መሆንና ከመጠን በላይ መጨናነቅ በሚያባብሱት ሁኔታዎች ምክንያት ሆን ተብሎ በሚለኮስ እሳት መሆኑን በሀገሪቱ የትምህርት ሚኒስቴር የተሰራ ጥናት አመልክቷል። በደቡብ ሱዳን በመድረስ ላይ ያለው የጎርፍ አደጋ ከ700,000 በላይ የሚሆኑ ሰዎችን ለችግር እንደዳረገ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽህፈት ቤት አስታውቋል። ጎርፍ የመኖሪያ ቤቶችን፣ ሰብል እና መሰረተ ልማቶችን ሲያወድም የትምህርትና የጤና አገልግሎቶች እንዲቋረጡ ማድረጉን፣ በሽታም እንዳይዛመት ስጋት መፍጠሩን በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ሐሙስ ባወጣው ሪፖርት አስታውቋል። ጎርፍ በአገሪቱ ከሚገኙ 78 አውራጃዎች ውስጥ 38 በሚሆኑት የሚገኙ ከ117,000 በላይ ነዋሪዎችን ሕይወት ለአደጋ ማጋለጡን ቢሮ አስታውቋል። ደቡብ ሱዳን ለአስርተ ዓመታት ያላየችው የጎርፍ አደጋ እንደገጠማት የረድኤት ድርጅቶች በማስታወቅ ላይ ሲሆኑ ኦቻ በበኩሉ ተረጂዎችን መድረስ እንዳልቻለ ገልጿል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ እና ኢራቅ በአሜሪካ የሚመራው ዓለም አቀፍ ጥምር ጦር ለቀው በሚወጣበት እቅድ ላይ ስምምነት ላይ መድረሳቸውን ከበርካታ ምንጮች መረጃውን ማግኘቱን የጠቀሰው የሪውተርስ ዘገባ አመልክቷል። በአብዛኛው ስምምነት ላይ የተደረሰበት እቅድ ተግባራዊ በሚሆንበትና ይፋ በሚሆንበት ቀን ላይ የሁለቱ አገራት ዋሽንግተንና ባግዳድ ፈቃድ መስጠት ያለባቸው መሆኑን ዘገባው አመልክቷል። በመቶ የሚቆጠሩ ወታደሮች በመስከረም 2018 ዓ.ም እንዲለቁ የታቀደ ሲሆን ቀሪዎቹ ደግሞ በ2019 ዓመተ ምህረት እንደሚወጡ ይተበቃል። ሁለቱ ሀገራት ስምምነት ላይ መድረሳቸውን የቀረው የስምምነቱ ዝርዝር ይፋ የሚሆንበትን ቀን መወሰን እንደሆነና አንድ የአሜሪካ ባለስልጣን ከፍተኛ ባለስልጣን ማስተዋወቃቸውን ሪፖርቱ አመልክቷል። አሜሪካና ኢራቅ በማማከር ላይ ያተኮረ ግንኙነት ለመመስረት እንደሚሹ ለዚህም የተወሰኑ የአሜሪካ ወታደሮች ጥምር ጦሩ ለቀው ከወጣ በኋላ በአገሪቱ እንደሚቀሩ ተመልክቷል። እቅዱ ከጥቂት ሳምንታት በፊት ይፋ ሊሆን ታስቦ የነበረ ቢሆንም እስራኤል በጋዛ በምታካሄደው ጦርነት እንዲሁም ሌሎች ዝርዝር ጉዳዮችን ለመጨረስ በሚል ሊዘገይ ይችላል። በመጨረሻም ሩሲያ በአሜሪካ ሚዲያ ላይ ገደቦችን እንደምትጥል አስታወቀች። አሜሪካ ባለፈው ረቡዕ በሩሲያ መንግስት በሚደገፈው አርቲ ሚዲያ ተቋም ላይ ማዕቀብ እንደጣለች ማስተዋወቋን ተከትሎ ሩሲያ በምላሹ የአሜሪካ ሚዲያ ተቋማት በሀገሯ ባላቸው ስርጭቶች ላይ ገደብ እንደምትጥል ዛሬ አርብ አስታውቃለች። አሜሪካ ከትናንት በስቲያ ረቡዕ በሁለት የአርቲ ሚዲያ ሰራተኞች ላይ ክስ መስርታ በከፍተኛ ሐላፊዎቹ ላይ ደግሞ ማዕቀብ እንደጣለች አስታውቃ ነበር። አሜሪካ እርምጃውን የወሰደችው ግለሰቦቹና ተቋሙ በመጪው ፕሬዝዳንታዊ ምርጫ ላይ ተጽዕኖ ለማድረግ ሙከራ ላይ ነበሩ በሚል ነው። በአሜሪካ ሚዲያ ላይ ምን አይነት እገዳ እንደሚጣል ግን የሩሲያው ክሬምሊን በተመንግስት ቃል አቀባይ ዲሚትሪ ፔስኮቭ በመግለጫቸው ላይ አላመለከቱም። ሩሲያ በዩክሬን ላይ ጦርነት መክፈቷን ተከትሎ ሀገሪቱ ገለልተኛ ዘገባ እንዳይሰራ በሕግ ከልከላ በማድረጓ አብዛኞቹ የአሜሪካ የሚዲያ ተቋማት ሞስኮን ጥለው ወጥተዋል አሊያም ሰራተኞቻቸውን ቀንሰዋል። የአሜሪካው ግምጃ ቤት ረቡለት እንዳስታወቀው የአርቲ ዋና አዘጋጅ ማርጋሪታ ሲሞኒያንን እና ምክትሏን ኤልዛቤታ ብሮድስኪያን ጨምሮ በአስር ግለሰቦች ላይ ማዕቀብ ጥሏል። ሞስኮ ከእንደ አውሮፓውያን አቆጣጠር 2016 ምርጫ ጀምሮ በአሜሪካ ላይ ተጽዕኖ ለማድረግ ጥረት ታደርጋለች ሲሉ የሚከሱት የአሜሪካ ባለስልጣናት የውጭ ኃይሎች በመጪው ምርጫ ላይም ጣልቃ ለመግባት ጥረት ላይ ናቸው ሲሉ አስጠንቅቀዋል። ክብራትና ክብራን በዚሁ የምሽቱ ዜና አጠቃላለሁ። መልካም የሳምንት መጨረሻ እንዲሆን የተመኘው ወደ ኤደን ገርመው መራቸዋለሁ።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰንን እንግዱ ወልዴን እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ጳጉሜ 1 2016 ዓ.ም መሰናዷችንን ይቀጥላል። ወደ ምሽቱ አብይ ርዕስ ከመተላለፋችን በፊት አብረናችሁ እንቆዩን ባለሙያዎች ላስተዋውቃችሁ። ኤደን ገረመው መሰናዶውን የመራው ንጉሱ ታምሬ በቅንብሩ አላ ከበደ በዋና አዘጋጅነት አባዮው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ያስተናገድናችሁ እንዘልቃለን። ለምሽቱ ወደ ያዝኑ አብይ ርዕስ እንሻገር። የዩናይትድ ስቴትስና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ የመጀመሪያው ዘገባችን ነው። ከአራት አመታት በላይ ለሆነ ጊዜ በእስር ላይ የቆዩት 7 የኦሮሞ ነጻነት ግንባር አመራር አባላት ከእስር መፈታታቸው በደስታ እንደተቀበለው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት አስታውቋል። በሌላ በኩል ትላንት ነሐሴ 30 ቀን 2016 ዓ.ም ተመረጥ በዋስ ከተፈቱት 7 አመራር አባላቱ አራቱ በእስር ላይ የቆዩት ክስ እንኳን ሳይመሰረትባቸው ነው ሲሉ ጠበቃቸው ቶሊባ ይሳ ለአሜሪካ ድምጽ ተናግሯል። በዙሪያ የተጠናቀረው ዘገባው ቀዳሚ ነው።
በኦሮሚያ ክልል የተለያዩ አካባቢዎችና ሸገር ከተማ ቡራዩ ፖሊስ መምሪያ ከአራት አመታት በላይ ለሆነ ጊዜ በእስር ላይ የቆዩት የኦሮሞ ነጻነት ግንባር ኦነግ አመራር አባላት በዋስ የተፈቱት በትናንትናው ዕለት ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት ትናንት ባወጣው መግለጫ የኢትዮጵያ መንግስት እስረኞቹን መፍታቱን እንደሚቀበለው አስታውቋል። ዩናይትድ ስቴትስ ግጭቶችን ለማቆም የሚደረጉ ድርድሮችን ለመደገፍ ያላትን ዝግጁነትም እንደምትቀጥልም ጠቁሟል። በሌላ በኩል እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ መስከረም 13 2024 በቤልጅየም፣ ኬንያና ኢትዮጵያ ጉብኝት የሚያደርጉት በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር የኢትዮጵያ ባለስልጣናት በአማራና በኦሮሚያ ክልሎች ያሉ ግጭቶችን በውይይት ለማስቆም የሚያደርጉት ጥረት ላይ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመልክተዋል። ትናንት ከእስር የተፈቱት የኦነግ አመራር አባላት አቶ አብዲ ረጋሳ፣ አቶ ዳዊት አብደታ፣ አቶ ለሚ በኛ፣ አቶ ሚካኤል ቦራን፣ አቶ ክንሳ አያና፣ ዶክተር ገዳ ኦልጅራና አቶ ገዳ ገብሰናቸው። ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምጽ እንደተናገሩት ደንበኞቻቸው የተፈቱት ያለ ፍርድ ቤት ትዕዛዝ ለአመታት ከቆዩና በርካታ ሂደቶችን ካለፉ በኋላ ነው።
መጀመሪያ ግን የታሰሩት አቶ አብዲ ረጋሳ የሚባሉ ሰው ናቸው። እሳቸው የታሰሩት በ21/6/2012 ዓመተ ምህረት ነው። ይህ ማለት ከአራት አመት ተኩል በላይ ወደ አምስተኛ አመታቸው እየተጠጉ ነው። ሌሎቹ በ2012/2013 የታሰሩ አሉ። ከሰባቶች ውስጥ ሶስቱ ላይ ክስ ቀርቦ በኦሮሚያ ጠቅላይ ፍርድ ቤት ክስ ቀርቦባቸው ከክሳቸው በነጻ ተሰናብተዋል። ሶስት ላይ አቃቤ ሕግ ምንም አይነት የሚያስከስታቸው ነገር የለውም ብሎ የፖሊስ ምርመራ መዝገብ ዘግቶ አሰናብቷቸዋል። አንደኛው ተጠርጣሪ ገዳ ወልጅባ የሚባል ምንም አይነት ክስ ያልቀረበበት የምርመራ መዝገብ የሌለ ሰው ነው። እንግዲህ በዚህ ጊዜ ውስጥ እነዚህ ሰዎች ምንም አይነት በፍርድ ቤት ተረጋግጦላቸዋል። በአቃቤ ሕግም እንደዚህ ምንም አይነት የሚያስከስታቸው ወንጀል እንዳልሰሩና ነጻ ሰዎች መሆናቸው ተረጋግጦ የተወሰነ ቢሆንም ፖሊሶች ግን በተለያዩ የፖሊስ ጣቢያዎች ቦታ በመቀያየር ያስሯቸው ነበረ።
ሰኔ 22 ቀን 2012 ዓ.ም የተፈጸመውን የድምጻዊ ሀጫሉ ሁንዴሳ ግድያን ተከትሎ ሁከት በማነሳሳት ወንጀል የተጠረጠሩ በሚል በሺዎች የሚቆጠሩ ሰዎች በአዲስ አበባና በተለያዩ የኦሮሚያ ክልል አካባቢዎች በቁጥጥር ስር ውለው እንደነበር የሰብአዊ መብት ድርጅቶች ይገልጻሉ። አቶ ሚካኤል ቦራን ከንሳ አያና የታሰሩትም ይህንኑን የሀጫሉ ግድያ ተከትሎ በነበሩት የተለያዩ ቀናት መሆኑን ጠበቃው አስታውሷል። በሌላ በኩል አቶ አብዲ ረጋሳ የታሰሩት ከድምጻይ ሀጫሉ ግድያ 3 ወራት ቀደም ብሎ በይካቲት ወር 2012 እንደነበር ጠበቃው ጠቅሷል። በተለያዩ ደረጃዎች ካሉት ፍርድ ቤቶች ችሎት እስከ ጠቅላይ ፍርድ ቤት ችሎት እስረኞቹ እንዲለቀቁ ትዕዛዝ የተሰጠ ቢሆንም ለደንበኞቻቸው ህገወጥ ሲሉ በገለጹት መንገድ ታስረው መቆየታቸውን አቶ ቱሊ አክለው አብራርተዋል።
አንድ ሰው በፍርድ ቤት ነጻ ነው ከተባለ በኋላ ያ ሰው ወደ መለቀቅ አለበት። በምንም መልኩ አስረው ማቆየት አግባብነት የለውም። አይደለም በድሬት ነጻ የተባለ በክስ ሂደት ላይ ወይም በምርመራ ሂደት ላይ ያለ ሰው ከዋስትና የመውጣትና ህገ መንግስታዊ መብት አለው። ኤክሰፕሽናል በሆኑ ወይም እጅግ በጣም ጠባብ በሆኑ ጉዳዮች ብቻ የዋስትና መብት ከሚከለከል በስተቀር ሁሉም ሰው የዋስትና በዋስ የመውጣት መብት አለው። በፍርድ ቤት ነጻ ከተባለ ደግሞ ምንም አይነት ጥያቄ የምነሳበት አይደለም። ወዲያው መለቀቅ ነበረባቸው። ነገር ግን ይሄ ሳይሆን ቀርቶ እንግዲህ ለዚህ ረዥም ጊዜ እነዚህ ሰዎች ያለአግባብ በተለያዩ ፖሊስ ጣቢያዎች ሲታሰሩ የቆዩ መሆናቸውን ነው መዝገቡ የሚያሳየ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል አውጥቶ በነበረው መግለጫ ከህግ አግባብ ውጪ የታሰሩ ያላቸውን የኦሮሞ ነጻነት ግንባር አመራር አባላት በአፋጣኝ እንዲፈቱ አሊያም ያሰራቸው አካል ህጋዊ ሂደት ተከትሎ መዝገብ ከፍቶ እንዲጠይቃቸው አሳስቦ እንደነበር እንዲሁም ይታወሳል። ሁማን ራይትስ ዎች ዛሬ ባወጣው መግለጫ በሰባቱ የኦነግ አመራሮች ከእስር መፈታት የተሰማውን ደስታ ገልጿል። የድርጅቱ የአፍሪካ ቀንድ ዳይሬክተር ለትሻ በድር የኢትዮጵያ ባለስልጣናት ታሳሪዎቹን የለቀቁት በርካታ የፍርድ ቤት ትዕዛዞችን ችላ ሲሉ ከቆዩ በኋላ ነው ብለዋል። የሰባቱን የኦነግ አመራር አባላት ከእስር መፈታትና ያንን ተከትሎ የተሰጡ አስተያየቶችን በተመለከተ በተለያዩ ደረጃ ከሚገኙ የኢትዮጵያ ፌደራል መንግስትና የኦሮሚያ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦነግ ቃል አቀባይ አቶ ለሚገመቹ ግን ከእስር የተፈቱት አመራሮቹ ወደ ፓርቲው ስራ እንደሚመለሱ በመግለጽ ተከታዩን አስተያየት ሰጥተዋል።
የትግሉ ውጤት ነው። ዛሬም አመራሮቻችንን እና ከፊተኛ የፖለቲካ እስረኞቻችን እንዲፈቱ የራሱ አስተዋጽኦ ያበረከተ ነው። አመራሮቻችን ቀድሞውኑ የድርጅቱ ስራ ላይ ነው የነበሩት። ወደ ድርጅቱ ስራ የሚመለሱበት የተዘጋብን ቢሮ ህዝባችን ጋር መገናኘት የሚያስችለን አስቻይ ሁኔታዎች፣ ሌሎች የታሰሩትንም በየቦታ ድርጅት እንደ ህዝብ አስሮብን የተጓደሉብን አሁንም ባገኘነው አጋጣሚዎች ድምጽ የመሆናችንን እንቀጥላለን ማለት ነው።
በሀገሪቱ ያለው ውጥረትና የፖለቲካ ምህዳር መጥበቡ ያሳስበናል ሲሉም አቶ ለሚ ተናግረዋል። የኢትዮጵያ ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች መንግስት በሀገሪቱ ያለውን የጸጥታ ችግሮችን በሰላማዊ መንገድ ለመፍታት ዝግጁ ያልነበረበት ጊዜ እንዳልነበረ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በመተማ በኩል ያለው የኢትዮጵያና የሱዳን ድንበር ተዘጋ። በምዕራብ ጎንደር አካባቢዎች በተቀሰቀሰው ግጭት ሳቢያ በመተማ በኩል ያለው የኢትዮጵያ የሱዳን ድንበር መዘጋቱን የመተማ ዮሐንስ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ጉዳዩን አስመልክቶ ለአሜሪካ ድምጽ በኢሜል ማብራሪያ የሰጡት የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR በመንግስት የጸጥታ ኃይሎችና ባልታወቁ ታጣቂዎች መካከል ባለው ግጭት የተነሳ ኢትዮጵያን ከሱዳን የሚያገናኘው የጋላባት መተማ ድንበር መዘጋቱን አስታውቋል። በአካባቢው በተካሄደው ግጭት በስደተኞች ላይ ደረሰ ጉዳት ግን አለመኖሩንም ነው የገለጹት። በመተማ ወረዳ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭቶች መቀጠላቸውንም ለአሜሪካ ድምጾች ምንጮች አመልክቷል። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን አስማማው ነው እንደሚከተለው ያቀርባል።
በምዕራብ ጎንደር በኩል ኢትዮጵያን ከሱዳን ጋር በመታዋስነው የመተማ ዮሐንስ ከተማ ባለፈው ሰኞ ዕለት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ መካሄዱን ለደህንነቱ በመስጋት ስሜ እንዳይጠቀስ ያለን አንድ የከተማ ነዋሪ ለአሜሪካ ድምጽ ተናግሯል። ለተወሰኑ ቀናት ጋብ ብሎ የነበረው ውጊያ ትላንትና መልሶ ማገርሸቱንና አሁንም ድረስ በቅርብ ርቀት መቀጠሉን ይኸው አስተያየት ሰጪ ገልጿል።
በቀደም ከተማው ተቆጣጥሮት የነበረው የፋኖ ኃይል ወደ በራን ወጣ። አሁን ትላንትና ተቆጣጠሩትን ከተማውን መልሰው አንተንሽ ጋፍ ነው ውጊያውን ቁማል ተወዳዳሪ ወደ ድል በራ ከኝ ይባላል።
በዚሁ ግጭት የተነሳ የኢትዮጵያና የሱዳን ድንበር መዘጋቱን በጋላባት መተማ መስመር ላይ ይካሄድ የነበረው የንግድ እንቅስቃሴ መቋረጡን አስተያየት ሰጪው አመልክቷል። ስለ ሁኔታው ለአሜሪካ ድምጽ በኢሜል መልእክት ማብራሪያ የሰጠው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ከሰሞኑ በመንግስት የጸጥታ ኃይሎችና ማንነታቸው ባልታወቀ ታጣቂ ቡድኖች መካከል የተካሄደውን ግጭት ተከትሎ የጋላባት መተማ ድንበር መዘጋቱን አረጋግጧል። ግጭቱ እስካሁን ድረስ በመተማ መጠለያ ጣቢያ ባሉ ስደተኞች ላይ ያሳደረው ተጽዕኖ የለም ያለው የመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት ጉዳዩንም በቅርበት እየተከታተለ መሆኑን አመልክቷል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን አንድ ስደተኛ በበኩሉ በትላንትናው ዕለት በከተማዋ ግጭቱ መቀጠሉን ጠቅሶ በስደተኞች ላይ የደረሰ ጉዳት ግን ያለመኖሩን አስረድቷል። ሁሉም ሁኔታው አስጨንቆላል። በተባራሪ ጥይት የመመታትና ካለንበት የመጠለያ ጣቢያ አቅራቢያ ሊደርሱ የሚችሉ ሌሎች መሳሪያዎች አደጋ ስጋት አድሮብናል ብሏል። ስካውን በግጭቱ ሳቢያ የደረሰ ጉዳት ባይኖርም እንቅስቃሴዎች እንዲገደቡና የአገልግሎቶች አቅርቦት እንዲስተጓጎል አድርጓልም ሲላክሏል።
እንደ መጠጥ ውሃ፣ ምግብና ሕክምና የመሳሰሉ አገልግሎቶች እየቀረቡልን አይደሉም። ላለፉት 9 ቀናት ገደማ በአካባቢው ባለው ግጭት የተነሳ የአገልግሎት አቅርቦት ተቋርጧል። የረድኤት ሰራተኞችንም አናይም። በሚሰጣቸው የጉዞ ማስጠንቀቂያ ምክንያት አይንቀሳቀሱም። እዚህ ባጠገባችን ካለችው የገንዳዋ ከተማ የደረሰ የምግብ እርዳታ እንኳ ወዳለንበት ከተማ መጓጓዝ አልቻለም።
በምዕራብ ጎንደር የተለያዩ አካባቢዎችም ግጭቱ መቀጠሉን የአሜሪካ ድምጽ ምንጮች አመልክተዋል። በተለይ ከመተማ ዮሐንስ ወደ ገንዳዋ ከተማ በሚወስደው መስመር ላይ ባሉት ከተሞችና መንደሮች በዚህ ሳምንት በተለያየ ጊዜ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያዎች መካሄዳቸውን አስተያየት ሰጪዎች አመልክተዋል። ከመተማ ዮሐንስ በ40 ኪሎ ሜትር ርቀት ላይ በምትገኘውና የምዕራብ ጎንደር ዞን ዋና ከተማ በሆነችው ገንዳዋ ባለፈው ሰኞ ማለዳ ላይ ጀምሮ እስከ ቀትር ድረስ ለ6 ሰዓታት የቀጠለው ውጊያ መካሄዱን አንድ የከተማዋ ነዋሪ ገልጸዋል። ውጊያው ከከተማዋ አቅራቢያ መደረጉን ያወሱት አስተያየት ሰጪ በግብርና ስራ ላይ የነበሩ 2 ንጹሃን ሰዎችም በግጭቱ መገደላቸውን አመልክተዋል። ተፋላሚዎቹ ኃይሎች እዚያው አካባቢ መመሸጋቸውን የተናገሩት እኚሁ አስተያየት ሰጪ በመጠኑ ጋብ ብሎ የቆየው ውጊያ ዳግም በትላንትናው ዕለት መካሄዱን አመልክተዋል።
ኃይለኛው ውጊያ ተካሄደ። አሁን የደረሰበት ካንክ ይዛ 3 ተተኳሻላቸው መከላከያ እየተኮሰን እየተዋጋን ወደ ገንዳዋ መጥተው ገባ። ትናንትናም ነበረ ውጊያ ነበረ። እስከ ክራንታ ድረስ ጫፉ ሆርሼ የሚባለው አካባቢ ውጊያ ነበረ። ከሱ የመድፍ የካንክ ተተኳሽ እንሰማለን። ትላንት የከባድ መሳሪያ ነው። አሁን የከተማው እንቅስቃሴ በአጃዝ አቋርጦ ነበር። ስራ ጀምሯል። ባንኮች ግን አልተከፈተም።
በምዕራብ ጎንደር መተማ ወረዳ ውስጥ በልዩ ልዩ አካባቢዎች ይደረጋሉ ስለሚባሉት ግጭቶችና አስከተሉ ስለተባለው ጉዳት ኮረዳው የመንግስት ኃላፊዎችና ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም።
ኢትዮጵያና ቻይና በየሀገሮቻቸው ገንዘብ መገበያየት የሚችሉበትን ስምምነት መፈጸማቸውን ኢትዮጵያ ገልጻለች። የገንዘብ ልውውጥ ስምምነቱ ትላንት ላይ መደረሱን የገለጹት የገንዘብ ሚኒስትሩ አህመድ ሺዴ በማዕከላዊ ባንኮች ንግግር ላይ በመመስረት ስምምነቱ እንደሚተገበርም ጠቁመዋል። ስምምነቱ የተለያዩ ጠቀሜታዎች እንዳሉት የገለጹት የምጣኔ ሀብት ተንታኝ አቶ ክቡር ገና በበኩላቸው ከሁለቱ ሀገራቶች አቅምና የንግድ ልውውጥ ሚዛን አለመመጣጠን ጋር በተገናኘ አነጻጽረው የቻይና ተጠቃሚነት ግን ከፍ ሊል እንደሚችል አብራርተዋል። በመሆኑም በልውውጥ የሚገኘው ገንዘብ ኢትዮጵያ ለምጣኔ ሀብቱ ጠቃሚ በሆኑ ዘርፎች ላይ ማዋል እንዳለባት ነው የጠቆሙት። ኬኔዲ አባተ ዘገባለሁ።
ቤጂንግ ላይ በተካሄደው የቻይና አፍሪካ የትብብር መድረክ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ ትናንት ነሐሴ 30 ቀን 2016 ዓ.ም ከቻይና ጠቅላይ ሚኒስትር ሊ ኪያንግ ጋር በሁለቱ አገሮች መካከል ያለውን ትብብር የበለጠ ለማጠናከር በሚያስችሉ መንገዶች ላይ ውይይት ማድረጋቸውን በማህበራዊ የትስስር ገጾቻቸው ገልጸዋል። በሁለቱ አገሮች መካከል 17 የመግባቢያ ሰነዶች መፈረማቸውንም ጠቅላይ ሚኒስትሩ ይፋ አድርገዋል። ከስምምነቶቹ መካከል የመገበያያ ገንዘብ ልውውጥ እንደሚገኝበት ወደ ቤጂንግ ያቀናው የኢትዮጵያ ልዑክ አባል የሆኑት የገንዘብ ሚኒስትሩ አቶ አህመድ ሺዴ በብሔራዊው የኢትዮጵያ ቴሌቪዥን በተላለፈው ንግግራቸው አስታውቀዋል።
የከረንሲ ስዋፕ ወይም ብርና በዩዋን መካከል መለዋወጥ በቀጥታ እንድንችል ዛሬም ከስምምነት ተደርሶ የሚመለከታቸው ሁለቱ ብሔራዊ ባንኮች በጋራ አብሮ እንዲሰሩ መመሪያ እንደሚያስተላልፉ ቃል የገቡበት ሁኔታ ነው ያለው። ስለዚህ ይሄም ደግሞ ቻይና ከኢትዮጵያ የምትገዛውን ምርት ወይም እኛ ከቻይና መንገዛው የቀጥታ መገበያየት በሁለቱ አገር ገንዘቦች የመቀያየርና በዛ የመገበያየት ኢንቨስትመንትን ፋሲሊቴት የማድረግ ጉዳይ አንዱም ይሄ ነው።
ኢትዮጵያና ቻይና በየአገሮቻቸው ገንዘብ ለመገበያየት ያደረጉት ስምምነት ኢትዮጵያ ባለፈው የሐምሌ ወር ከተባበሩት አረብ ኤምሬቶች ጋር ካደረገችው ስምምነት ጋር ተመሳሳይ መሆኑንም ሚኒስትሩ አክለው ገልጸዋል። ኢትዮጵያና የተባበሩት አረብ ኤምሬቶች ባለፈው ሐምሌ 9 2016 ዓ.ም የኢትዮጵያ ብሔራዊ ባንክ 3 ቢሊዮን ድርሃም በተባበሩት አረብ ኤምሬቶች ማዕከላዊ ባንክ ተቀማጭ እንዲኖረውና የተባበሩት አረብ ኤምሬቶች ማዕከላዊ ባንክ በአንጻሩ 46 ቢሊዮን ብር በኢትዮጵያ ብሔራዊ ባንክ እንዲቀመጥለት መስማማታቸው ይታወቃል። የመገበያያ ገንዘብ ልውውጥ ስምምነት ሲፈጸም የስምምነቱ ፈጻሚ ሀገራት አቻ ግምት ያለው የየሀገሮቻቸውን ገንዘብ በመለዋወጥ ለንግድና ኢንቨስትመንት ጉዳዮች መጠቀም ያስችላቸዋል። በኢትዮጵያና በቻይና መካከል የተደረሰው ስምምነትም በሁለትዮሽ የንግድ ግንኙነት ውስጥ እንደ ዶላር ካሉ ዓለም አቀፍ ተቀባይነት ያላቸው የመገበያያ ገንዘቦች ውጭ ተጨማሪ አማራጭ በመፍጠር ንግድና ኢንቨስትመንትን ሊያቀላጥፍ እንደሚችል የአፍሪካ ንግድ ምክር ቤቶች ዋና አስተዳደር የሆኑት የምጣኔ ሀብት ባለሙያ አቶ ክቡር ገና ይገልጻሉ።
አንድ ብር ምን ያህል ዩዋን ያወጣል ወይም አንድ ዩዋን ምን ያህል ብር ያወጣል የሚባለው ይስማሙና በዛ መሰረት ሁለቱ ተስማምተው በዚህ ኢንተረስት ሬት ባንክ ውስጥ ተቀምጦ አቅማቸው የሚፈልገው የሚችለው ቦታ ድረስ ውል ይፈራረማሉ። ማለት የቻይና ቢዝነሶች ከኢትዮጵያ ለሚገዙት ወይም ኢትዮጵያ ውስጥ ለሚሰሩት ስራ የሚከፈላቸው በብር ይሆናል። የኢትዮጵያ ደግሞ ቻይና ውስጥ ሄደው የሚከፈላቸው በዩዋን ይሆናል ማለት ነው። በዶላር ከመጠቀም ያድናል ማለት ነው ሁለቱም ሀገራት። እና የሚፈለገውም እሱ ሊሆን ይችላል። እኛ ከቻይና ብር የምንገዛ ከሆነ እነሱ ደግሞ ከኛ የሚገዙት በዩዋን እስከሆነ ድረስ ሁለቱም የውጭ ገንዘብ መፈለግ የለባቸውም። ግን እኛ ምን ያህል ነው ከቻይና የምንገዛው፣ እነሱስ ምን ያህል ነው ከኛ የሚገዙት የሚለው በጣም ወሳኝ ይሆናል ማለት ነው።
በስምምነቱ መሰረት የሚኖረውን የተጠቃሚነት ሚዛን በተመለከተ በሰጡን አስተያየት ደግሞ ቻይና በንግድና በኢንቨስትመንቱ ዘርፍ ካላት የበላይነት አንጻር የገንዘብ ልውውጡን የተሻለ በሚጠቅማት መልኩ ልትገለገልበት እንደምትችል ገልጸው ኢትዮጵያ ተጠቃሚነቷን ከፍ ለማድረግ በልውውጥ የሚገኘውን ገንዘብ ምርታማነትን ሊያሳድግ በሚችል ዘርፍ ላይ ማዋል እንደሚጠበቅባት ይመክራሉ።
አንደኛው የበለጠ ሊጠቀም የሚችልበት ሁኔታ ይኖራል። ለምሳሌ አሁን እኛ የተወሰነ ነገር ከዚህ ቤት የምንገዛቸውም ከቻይና ለምሳሌ ከብድሩ ጋር ተያይዞ ፕሮዳክቲቪቲያችንን የሚያሳድግ ግዢ ነው ነው መፈጸም ያለብን ብዬ መገመተው ማለት እንደነው ማሽነሪ ይገባል ወይ ደግሞ ፓርቶች ይገባሉ ለፋብሪካ የሚውሉ ከዛ ምርት ይወጣና ከዛ ፋብሪካ ወደ ውጭ ሊላክ የሚችልበት ሁኔታ ይመጣል ዶላር ሳይገባበት ማለት ነው። የቻይና ደግሞ ቢዝነስማን ኢትዮጵያ ውስጥ ምን ሊያደርጉ ይችላሉ? የቻይኒዞቹ ከኢትዮጵያ የሚገዙት ምርት በጣም የተወሰነ ከሆነ ወደ ኢንቨስትመንት ነው የሚሄዱት። የሚገዛ ነገር ካለ ይገዛሉ፣ የሚፈልጉትን ከገዙ ባሻገር ኢንቨስት ማድረግ ይችላሉ፣ የተለያዩ ነገር ሊሰሩ ይችላሉ። እንግዲህ ሚዛኑ በየትኛው ጋር ያጋድላል የሚለው በዛ ነው የሚታየው። የቻይና ሚዛን እንዲያጋድል ይችላል። በሁለቱ መካከል ሚዛናዊ ካልሆነ አንደኛው የበለጠ ተጠቃሚ ይሆናል፣ አቅም ያለው ማለት ነው። አፍሪካ ለማቋቋም ከፈለጉ የሰው ኃይል እዚህ ለራሳቸው ላላቸው ሀገር ውስጥ ላላቸው ስራ በብር መክፈል ይችላሉ ማለት ነው በአሁኑ አካሄድ።
ኢትዮጵያና ቻይና በስምምነታቸው መሰረት ምን ያህል ተመን ያለው የመገበያያ ገንዘብ እንደሚለዋወጡና ስምምነቱ ለምን ያህል ጊዜ ሊቆይ እንደሚችል ያላብራሩት አቶ አህመድ ዝርዝር ጉዳዮች በማዕከላዊ ባንኮች ንግግር እንደሚወሰኑ ጠቅሰዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና ለገንዘብ ልውውጡ ስምምነት ስኬታማነት የማዕከላዊ ባንኮች ሚና የጎላ እንደሆነ ያስረዳሉ።
ለምሳሌ አንዱ ኢንትረስት ለምሳሌ ቢወርድ ኢንትረስት ብቻ ሳይሆን የመለዋወጫው ገንዘብ ለምሳሌ ብንወድም ባንወድም መተመኛው አንደኛው ዶላር ወይም ዩሮ ሊሆን ይችላል። ስለዚህ ፎሬን ከረንሲ አንደኛው ከፍ ካለ አንደኛው ዝቅ ካለ ይሄ ራሱ በሁለቱ መካከለ ያለውን የስዋፒንግ አግሪመንት በተለይ አማውንቱን ሊለውጠው ይችላል። እሱም አብረው ተነጋግረው የሚለዋወጡት ይሆናል። እንግዲህ በሁለቱ መካከል የብሔራዊ ባንክ ሚና ከፍተኛ ነው የሚሆነው። እሱ ነው ለ ነጋዴዎቹም ያንን ገንዘብ የሚሰጠው በዛም በኩል በዛ መልኩ ይሆናል የሚካሄዱት።
ከቻይና ጋር ተደረሰ ያሉትን የገንዘብ ልውውጥ ስምምነት ከማክሮ ኢኮኖሚ ማሻሻያው ጋር ያገናኙት የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምምነቱን ተጨማሪ ከፍተኛ የውጭ ምንዛሪ የሚያስገኝ ነው ሲሉ አሞካሽተውታል። በአውሮፓውያኑ የቀን አቆጣጠር ካለፈው ጥር አንድ አንስቶ የብሪክስ አባል የሆነችው ኢትዮጵያ የገንዘብ ልውውጥ ስምምነት ያደረገችው ከሁለት የስብስቡ አባላት ጋራ ነው። ከእርሷ ጋራ በተመሳሳይ ጊዜ ብሪክስን ከተቀላቀለችው የባህረ ሰላጤው ሀገር የተባበሩት አረብ ኤምሬቶች ጋራ ካደረገችው የገንዘብ ልውውጥ ስምምነት ከአንድ ወር ያህል በኋላ መሆኑ ነው ከብሪክስ መስራቿ ቻይና ጋር መሰል ስምምነት ማድረጓን ያስታወቀችው። ይህ በእንዲህ እንዳለ ፕሬዝደንት ሺ ጂንፒንግ ትናንት በነበረው የቻይና አፍሪካ የትብብር መድረክ የሁለተኛ ቀን ውሎ ላይ ባሰሙት ንግግር በአፍሪካ ለተጨማሪ የመሰረተ ልማት ግንባታዎች በሶስት ዓመታት ውስጥ ወደ 51 ቢሊዮን ዶላር የሚጠጋ ገንዘብ ሀገራቸው በብድርና በኢንቨስትመንት ፈሰስ እንደምታደርግ እንዲሁም ቢያንስ ቁጥራቸው 1 ሚሊዮን ለሚደርስ የአፍሪካ ዜጎች የሥራ ዕድል እንደምትፈጥር ቃል ገብተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አስከትለን የምናልፈው ወደ ሱዳን ነው። በሱዳን የእርስ በርስ ጦርነት የሚፋለሙት ሁለቱም ወገኖች በጦር ወንጀል ደረጃ ሊፈረጁ የሚችሉ ጥቃቶችን መፈጸማቸውን የተባበሩት መንግስታት ድርጅት የመደበው መርማሪ ልዑክ ዛሬ አርብ ይፋ ባደረገው ሪፖርቱ አስታወቀ። የዓለም ሀያላን የሲቪሎችን ደህንነት የሚጠብቁ ሰላም አስከባሪዎችን እንዲልኩና የዳርፉሩን የጦር መሳሪያ ማዕቀብም በመላዋ ሱዳን ላይ እንዲጸና ሀሳብ አቅርቧል። በሮይተርስ የተጠናቀረውን ዘገባ ቆንጅታ እንደሚከተለው ታሰማናለች።
የሱዳን የጦር ሰራዊትና የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ሁለቱም ሲቪሎች ላይ አስገድዶ መድፈር፣ ሌላም የማሰቃየት አድራጎትን ጨምሮ ጥቃቶች ማድረሳቸውንና በዘፈቀደ ሲቪሎችን ማሰራቸውን ሪፖርቱ አመልክቷል። ከዚህ ድምዳሜ ላይ የደረሰው ከጥቃቶቹ ሰለባዎች ከዘመዶቻቸውና ከማኞች ጋር ባደረጋቸው 182 ቃለ መጠይቆች ላይ ተመርኩዞ እንደሆነ ነው ያስታወቀው። የመንግስታቱ ድርጅት አቃጣሪ ተልእኮ ሊቀመንበር መሐመድ ቻንዲ ኦትማን ለጋዜጠኞች በሰጡት ቃል ስለ ምርመራው እንዲህ ሲሉ አስረድተዋል።
We found that there are reasonable grounds to believe that both SAF and RSF
ተፋላሚዎቹ የሱዳን የጦር ኃይሎችና ፈጥኖ ደራሽ ድጋፍ ሰጪ ኃይሎችና ተባባሪዎቻቸው ዘግናኝ የሆኑ ጥቃቶች መፈጸማቸውን በክትትላችን ደርሰንበታል። ሌላው የመንግስታቱ ድርጅት መርማሪ ተልእኮ አባላችን ሞናሪሽ ማዊ በዝርዝር እንደሚያብራሩት የተፈጸሙት አብዛኞቹ ጥቃቶች በዓለም አቀፍ ወንጀልነት የሚፈረጁ ስለመሆናቸው አሳማኝ ምክንያቶች አግኝተናል።
በምርመራችን ያገኘነው ውጤት ተፈላሚዎቹ ወገኖችም ሲቪሎችን ከጥቃት ለመጠበቅ አለመቻላቸው በአስቸኳይ ጣልቃ ገብ እርምጃ እንደሚያስፈልግ የሚያመለክት ነው ብለዋል ኦትማን። ካሁን ቀደም ሁለቱም ተፋላሚ ወገኖች ከዩናይትድ ስቴትስ እና ከመብት ተሟጋች ቡድኖች የቀረቡባቸውን ወንጀላዎች ሲያስተባብሉ ቆይተዋል። አንደኛው ወገን ሌላውን ጥቃቶቹን በማድረስ ሲካሰሱ ነው የቆዩት። ዛሬም በተባበሩት መንግስታት ድርጅት ሪፖርት ዙሪያ አስተያየታቸውን ተጠይቀው ወዲያውኑ ምላሽ ሳይሰጡ ቀርተዋል። እስካሁን በሪፖርቱ ዙሪያ መግለጫም አላወጡም። ከሊቀመንበሩ ሌላይቱ የሀጣጣሪው ተልእኮ አባል ሞና ሪሽማዊ ገለልተኛ ኃይል ማሰማራቱ ጊዜ የማይሰጥ መሆኑን ነው ያስገነዘቡት። በመንግስታቱ ድርጅት ስልጣን የሚሰጠው ሰላም አስከባሪ ኃይል መላክ ሌላው አማራጭ ሊሆን እንደሚችል አክለው ጠቁመዋል። በድጋሚ የመንግስታቱ ድርጅት ልዑካን ሊቀመንበር ኦትማን ያስረዳሉ።
Victims recounted being attacked in their homes, beaten, lashed, and threatened.
በመርመራችን የደረሰባቸው አድራጎቶችና ተፋላሚዎቹ ወገኖች የሲቪሎችን ደህንነት ለመጠበቅ አለመቻላቸው አስቸኳይ ጣልቃ ገብር እርምጃ መውሰድ ጊዜ የማይሰጥ ጉዳይ መሆኑን ያሰምርበታል። በመሆኑም የአገሪቱን ሲቪሎች ደህንነት የሚጠብቅ ገለልተኛ ኃይል እንዲሰማራ በሪፖርታችን አሳስበናል። በተጨማሪም ሁለቱም ወገኖች ባለም አቀፍ ሕግ ያለባቸውን ግዴታ እንዲያከብሩና በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ ካላንዳች ቅድመ ሁኔታ እንዲያቆሙ በድጋሚ እናሳስባለን። በመሆኑም የመንግስታቱ ድርጅት የጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር በ2004 የተደነገገውና እስካሁን የቀጠለው የዳርፉር ማዕቀፍ ሰፍቶ መላው ሱዳን እንዲሸፍን የሚያደርግ ውሳኔ እንዲተላለፍ ጥሪ እናቀርባለን። ያን የምንጠይቀው የጦር መሳሪያ፣ የጥይት፣ የገንዘብ የሚሆን ሌላ አቅርቦት እንዳይገባ ለማገድ ነው። በተጨማሪም ሁሉም መንግስታት ባለም አቀፍ ሕግ ባለባቸው ግዴታ ማዕቀቡን በማክበር መሳሪያ ከመስጠት እንዲታቀቡ እንጠይቃለን። ያ ከባድ የሰብአዊ መብትና የዓለም አቀፍ ሕግ ጥሰት ሊያስጠይቃቸው ይችላል።
ባለፈው ዓመት ሚያዝያ ወር ላይ የተቀሰቀሰው የሱዳን ጦርነት በአሁን ወቅት ከ18ቱ ግዛቶቿ በ14ቱ ተስፋፍቷል። የመንግስታቱ ድርጅት ሀቃጣሪ ተልእኮውን ጨምሮም የፈጥኖ ደራሹ ኃይሎች RSF ታጣቂዎች ሴቶችን አግቶ በወሲብ ባርነት መያዝ፣ ልጆችን በተዋጊነት መመልመልን ጨምሮ ሌሎችም የጦር ወንጀሎች ለመፈጸማቸው አሳማኝ ማስረጃዎች ማግኘቱንም ጨምሮ አስታውቋል። የአጣሪው ተልእኮ አባል ጆ ኢንጎዚ ኦዚዮሎ በበኩላቸው በስም ያልጠቀሷቸው አጋር አካላት በመጀመሪያው የጦርነቱ ዓመት ከ400 በላይ የመደፈር ሪፖርቶች እንደደረሷቸው አመልክተው በተጨባጭ ያለው ያስገድዶ መድፈር ስፋት ግን ከዚህ በእጅጉ ሳይበልጥ እንደማይቀር ጠቁመዋል።
The gravity of our findings and fail of the warring parties to protect civilians underscores the need.
በዚህ ግጭት እጅግ የሚበዙት ሴቶች፣ ልጃገረዶችና ሕፃናት የሆኑ ሲቪሎች የጾታዊ ጥቃት ኢላማ ተደርገዋል። አሁንም ድርጊቱ እንደቀጠለ ነው። በሁለቱም ወገኖች ታጣቂዎች ይደፈራሉ። አንዷን ሴት በደቦ ይደፍሯታል። በተለይ የፈጥኖ ደራሽ ኃይሎች ታጣቂዎች ዳርፉር ውስጥ ባሉ ከተሞችና በካርቱም አካባቢ ጥቃት በሚካሄድበት ጊዜ በስፋት ጾታዊ ጥቃት ይፈጽማሉ።
በዚህ ጦርነት የተፈጸመው የጭካኔ አድራጎት አሉ ጆይ፣ በልጆች ላይ ዘላቂ ስነ ልቦናዊ ጠባሳ የሚተው ነው። የተባበሩት መንግስታት ድርጅቱ ተልእኮ የሱዳንን ባለስልጣናት ለማነጋገር በተደጋጋሚ ሞክሮ እንዳልተሳካለት አመልክቷል። ፈጥኖ ደራሽ ኃይሉ ደግሞ በመርመራው እተባበራለሁ ማለቱን ጠቅሷል። 17 ወራት ባስቆጠረው የሱዳን ጦርነት ሲቪሉ ህዝብ ለባሰ ረሃብ፣ ለመፈናቀልና ለበሽታ ይበልጡን እየተጋለጠ መሄዱን የረዴት ድርጅቶች ይናገራሉ።
አሁን ደግሞ ከአፍሪካ ጉዳዮች ወጣ እንልና ወደ ዩናይትድ ስቴትስ ምርጫ ነው ፊታችንን የምናዞረው። ለፕሬዝዳንትነት የሚፎካከሩት ትራምፕና ካማላ ሃሪስ ለዩክሬን የተለያየ እጣፈንታን ሰንቀዋል። ዩክሬን የዩናይትድ ስቴትስ ፕሬዝዳንት ለመሆን በሚፎካከሩት ዶናልድ ትራምፕና ካማላ ሃሪስ የተለያየ እጣፈንታ ነው የሚጠብቃት። ሆኖም የምርጫ ዘመቻቸውን ሊያጠናቅቁ የተቃረቡት ሁለቱም እጩዎች የዩክሬንና የሩሲያን ጦርነት እንዴት እንደሚፈቱት በግልጽ አላስቀመጡም። ተንታኞች በበኩላቸው በተፈጠረው የጊዜ ክፍተት በዩክሬን የሚካሄደው ጦርነት በፍጥነት መልኩን እየቀየረ መሆኑና ዩክሬንም የራሷን እጣ እንድትወስን ኃይል እየሰጣት ነው ይላሉ። የአሜሪካ ድምጽ አኒታ ፓውል ያስጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች።
የዩክሬን ጥንታዊ ዋና ከተማ ነዋሪዎች በሃያላኖች ፍላጎት ማዕበል ወዲያና ወዲህ እንደሚላጉ ጠንቅቀው ያውቃሉ። ተንታኞችም የቀድሞ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ የስልጣን ዘመን መመረጣቸው አሻሚ መሆኑን ይናገራሉ። ኦሌክሲ ሜልኒክ ራዙሞኮቭ የተሰኘ ተቋም ውስጥ የውጭ ግንኙነትና ዓለም አቀፍ ደህንነት ፕሮግራም ውስጥ ጥናት አጥኚ ናቸው።
የዶናልድ ትራምፕ ወደ ዋይት ሃውስ መመለስ ለዩክሬን ጥሩ ሁኔታ አይደለም የሚል ሰፊ አመለካከት አለ። ያን ያክል መጥፎ ላይሆን ይችላል የሚሉ ጥንቃቄ የተሞላባቸው አስተያየቶችም አሉ።
ከትራምፕ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ጄዲ ቫንስ በአንድ ወቅት ለዩክሬን እንብዛም ግድ እንደሌላቸው ቢናገሩም ትራምፕ ጦርነቱን በፍጥነት እንደሚያቆሙ ገልጸዋል። በዚህ ምክንያት ዩክሬናውያን ምን እንደሚያስቡ እርግጠኛ አይደሉም። ትራምፕንና ፕሬዝዳንት ጆ ባይደንን ጠንቅቆ ለሚያውቀው ህዝብ ካማላ ሃሪስ ፕሬዝዳንት ቢሆኑ ሊፈጠር ስለሚችለው ነገርም በእርግጠኝነት ለመናገር አስቸጋሪ ነው። ሃሪስ በምክትል ፕሬዝዳንትነታቸው ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በተደጋጋሚ የተገናኙና ባይደንን ወክለው በአትላንቲክ ውቅያኖስ ዙሪያ የተደረጉ የጸጥታ ጉዳይ ጉባኤዎች ላይ ቢሳተፉም በምርጫ ዘመቻቸው ወቅት ዩክሬን ላይ ብዙም ትኩረት አላደረጉም። በዩክሬን ጉዳይ ከትራምፕ በምን እንደሚለዩም በግልጽ አላስቀመጡም።
He encouraged Putin to invade our allies.
ትራምፕ ፑቲን አገራችንን እንዲወሩ አበረታቷል። ሩሲያ የፈለገችውን ማድረግ ትችላለች ብለዋል። ሩሲያ ዩክሬን ላይ ጥቃት ከመፈጸሙ 5 ቀናት በፊትም ከፕሬዝዳንት ዘለንስኪ ጋር ተገናኝቼ ሩሲያ ስላላት የወረራ ቅድ አስጠንቅቄያቸዋለሁ። የፑቲንን ወረራ ለመመከት ከ50 በላይ ከሆኑ ሀገራት ዓለም አቀፍ ምላሽ በማሰባሰብ ረድቻለሁ። ፕሬዝዳንት ኮንኩ ደግሞ ከዩክሬንና ከኔቶ አጋሮቻችን ጋር በጥንካሬ ቆማለሁ።
ተንታኞች ሃሪስ የባይደንን ለዩክሬን ድጋፍ ስጡ የሚለውን አቅጣጫ ሊያራምዱ እንደሚችሉ ሲገልጹ፣ የትራምፕ ሰፋ ያለ የውጭ ፖሊሲ ደግሞ እንደ ሁልጊዜው ግልጽ አለመሆናቸውን ይናገራሉ። በለንደን ዩኒቨርሲቲ የውጭ ጉዳይ ፖሊሲና ደህንነት ጉዳዮች መምህር የሆኑት አንድሪው ፓይን ትራምፕ ጦርነቱን በመጀመሪያው ቀን ለማቆም የገቡትን ቃል እንደምሳሌ ያስቀምጣሉ።
It's not entirely clear how he'll do that.
ያንን እንዴት እንደሚያደርጉ ግልጽ አይደለም። ዋናው ፍራቻው ምናልባት ዩክሬንን በመተው የሚሰጠውን በጀት በመቁረጥና ዘለንስኪ ለድርድር እንዲቀመጡ በማስገደድ ሊያደርጉት ይችላሉ የሚለው ነው። በዚህ ሁኔታ ውስጥ ፑቲን በሚያገኙት የመደራደር አቅም ደስተኛ ይሆናሉ።
ፔን አክለው የዩክሬን ኃይሎች ድንበር አቋርጠው ለማጥቃትና የተወሰነ የሩሲያ ግዛት ለመውሰድ ባደረጉት እርምጃ የጦርነቱ ሁኔታ ተቀይሯል ይላሉ። ሆኖም ዩክሬን የወሰደችውን መሬት ይዛ ለመቆየት ፍላጎቱም ሆነ አቅሙ ላይኖራት እንደሚችል ግምታቸውን ያስቀመጡት ተንታኞች የዩናይትድ ስቴትስን ምርጫ የሚያሸንፈው ለኪቭ የመደራደር አቅም ወሳኝ ነው ይላሉ። ፔን ባይደን በቀራቸው ጊዜ ወሳኝ ሚና ሊኖራቸው እንደሚችል ይናገራሉ።
I wouldn't be expecting any shift in the US position vis-a-vis
ከህዳር ወር በፊት በዩናይትድ ስቴትስ አቋምም ሆነ በዩክሬን ወታደራዊ እንቅስቃሴዎች ዙሪያ ለውጥ ይኖራል ብዬ አልጠብቅም። ነገር ግን ውጤቱ ምንም ይሁን ምን ኪቭ የፈለገችውን ማድረግ የምትችልበት የተወሰነ ንጻነት ይሰጣት እንደሆነ በህዳርና በጥር መካከል የሚኖረውን ሁኔታ በቅርበት እከታተላለሁ።
ሁለቱ እጮች ፉክክራቸውን በቀጠሉበት ወቅት የአሜሪካንን ምርጫ የትኛውም ወገን ቢያሸንፍ ዩክሬን ላይ በመጨረሻ ሊፈጠር የሚችለውን ውጤት የሚወስነው ግን የአሜሪካ ፕሬዝዳንት ላይሆን ይችላል። በአኒታ ፓውል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጳጉሜ 1 2016 ዓመተ ምህረት መሰናዷችንን ነው። የመጨረሻው አርብ ያመቱ የመጨረሻው አርብ መሰናዶ ላይ ነው የምንገኘው። ወደ ሁለተኛው የዝግጅታችን መርሃ ግብር ነው የምንሻገረው። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባችን ወደ ቺካጎ ነው የሚወስደን ከሀብታሙ ስዩም ጋር። ሀብታሙ ስዩም ከሰሞኑ ወደ ቺካጎ ባደረገው ጉዞ የኢትዮጵያን ቋንቋ፣ ባህልና ትውፊት ለተተኪው ትውልድ ለማሸጋገር ጥረት እያደረገ የሚገኝ አንድ የትውልድ ኢትዮጵያውያን ደብር ቃኝቷል። ወደዛው እንሻገር።
የዘመናዊነት ማሳያ ተብለው ከሚጠሩ የዩናይትድ ስቴትስ ከተሞች መካከል አንዷ በሆነችው ቺካጎ ከተማ እንገኛለን። በከተማው አንደኛው ጥግ ላይ በመትገኘው የኢትዮጵያን ደብር ውስጥ ግን ጥንታዊ መሰረት ያለው ከትውልድ ትውልድ የተሻገረው ሃይማኖታዊና ትውፊታዊ ስነ ስርዓት ይከናወን ይዟል። ወደ ምድር ከመጡባት አፍታ ጀምረው የደጀ ሰላሟ ቤተኛ የሆኑት ሕፃናትና ታዳጊዎች የሥነ ሥርዓቱ ዋነኛ ተሳታፊዎች ናቸው።
እቺ ቤተክርስቲያን ከዚህ ክርስትና አይነት እየተነሳውበት ከዚህ ነው። ቤተክርስቲያኑ በጣም አሳድጋኛለች፣ ጥሩ መንገድ አሳድጋኛለች። ጓደኞቼም ደግሞ ከዚህ ነው የምገናኝ፣ ሁልጊዜ እሁድ እሁድ ከዚህ ነው የምገናኝ። እኛም አብረን መዝሙሩን ዘምራለን፣ ማን ሁሉ ነገር እናረጋለን።
አፎን አማርኛ ልጆኛ ምንም አላውቅም። አፎንም ያስቸግረኛል ትንሽ፣ ግን ከዚህ ስመጣም ያወራው እንትን ይለምዳለው እና ንባብም ምንም አላውቅም። ድቅና የለመድኩ ስቆይ ነው ንባብ ያወቀው ከአማርኛ ምናገዝ
ቃል ኪዳን መሐባውን ለመሰሉ ታዳጊዎች ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል ከሃይማኖታዊ ማዕከልነት ተሻግሮ ስለ ማንነታቸው የበዛውን እውቀት የሸመቱባት ስፍራ ናት።
አሁን ከኢትዮጵያ ስለማልኖር የኢትዮጵያን ታሪኳን ሂስቶሪ ምናምን ትራዲሽን አሁን ስለተማርኩኝ ኢትዮጵያ ብሄድ ምንም አይለኝም። ትምህርት አለ፣ ቅዳሜ ትምህርት አለን። በትምህርት ሲዘጋ ደግሞ ሌላ ትምህርት አለን። ጠዋት ጠዋት በሱ መልክ ያስተምሩናል።
ቤተ ክርስቲያኗ በዘረጋቻቸው ሕፃናትና ታዳጊ ተኮር መርሃ ግብሮች አልፈው የላቀ ቁም ነገር እየፈጸሙ ካሉ ታዳጊዎች መካከል አንዷ ፌበን ግርማ መከተ ናት። ከታላላቆቹ የቀሰመቻቸውን እውቀቶች ለታናናሾቿ ማካፈል ከጀመረች ስንባብታለች።
እዚህ ቤተ ክርስቲያን እስከ ልጅነቴ በቃ ያገለገልኩት ነበር። እናቴ አባቴ ሲያመጡኝ ጠዋት ለምንድን ነው የምታመጣው ስልስ ነበረ እና በልጅነቴ ማለት ነው። እና አሁን ሳድግ በጣም ምክንያቱ ሳይ ነበር። በቃ አስተማሪዎቹ መዝሙር፣ ተሰጦ መልስ፣ ጸሎት ሲያስተምሩ አሁን በጣም ነው የሚጠቅመኝ። ትምህርት ቤት እዚህ ሀገር ውጪ ስሄድ የሚያስጨነቀኝ በሚያስፈራ ሁኔታ ሲኖር በቃ ጸልዬ ሰላምታ ይመጣልኛል እና አሁን ተመልሼ ለቤተ ክርስቲያኑ አስተምራለሁ። ወደ 20 ልጆች አሉ። መዝሙር አስጠናለሁ እና በገና አሁን ተጀምሯል። ውዳሴ ማርያም ማጥናት እና ተሰጦ መልስ በተጨመረ እንሄዳለን እና በጣም ነው ማመሰግና።
እነዚህ ታዳጊዎች የሚያዘወትሯት እድሜዋ ከ15 ዓመታት የተሻገረው ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል በቺካጎ ከሚገኙ 3 የኢትዮጵያን አብያተ ክርስቲያናት መካከል አንዷ ናት። ዋና አስተዳዳሪው ሊቀ ሊቃውንት አባ ወልደ ትንሳኤ አባተ ቤተ ክርስቲያኗ በከተማዋ ለሚኖሩ ትውልደ ኢትዮጵያውያን የመንፈሳዊና ማህበራዊ አገልግሎት ደሴቱና መቆየቷን ይናገራሉ።
እዚህ በቤተ ክርስቲያን ስትመጣ ቤተ ክርስቲያን የቤተ ክርስቲያን ትምህርት ብቻ ሳይሆን ሀገራቸውንም ያውቃሉ። እንደ አጠቃላይ የኢትዮጵያ ሕዝብ አሁን በተለይ ኦርቶዶክሱም የሚገናኘው ቤተ ክርስቲያን ነው። መገናኛ ነሽ፣ ድልድይ ነሽ ቤተ ክርስቲያን እና እዚህ ቤተ ክርስቲያን ለታዳጊዎቹ እንዲያድጉባት ሃይማኖታቸውን እንዲያውቁ እግዚአብሔርን እንዲያውቁ እንደገና ደግሞ ሀገራቸውንም የሚያውቁባት ማብራት ነች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና አላማዋ የእግዚአብሔርን ወንጌል ማስፋፋት የሀገርን ታሪክ የቤተክርስቲያንን ታሪክ ዶግማ ቀኖና ታሪክን ትውፊትና ባህልን ማስተዋወቅ ነው ትልቁ ነገር።
ቤተክርስቲያኗ በተለይ ታዳጊ ትውልደ ኢትዮጵያን መሰናክሎችን አልፈው ስለማንነታቸው ጠንቅቀው አውቀው ለማዕረግ ይበቁ ዘንድ በቻለችው ሁሉ ስታግዝ መቆይቷን ይናገራል። ሕፃናትና ታዳጊዎች በመልካም ስነ ልቦና ይታነጹ ዘንድ ስላላት አበርክቶትም ያነሳሳሉ።
ልጆች አሁን በጣም በስፋት እዚህ ክረምት ላይ በጣም ብዙ ሕፃናት ነበሩ፣ ልጆች ነበሩ። እነዚያ ልጆቹ ትምህርት ሲዘጋ ቀጥታ ወደ ቤተ ክርስቲያን ነው የመጡት። ወደ 3 አድባራት ያለው የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያን ከሁሉም አብያተ ክርስቲያና ነው ልጆች ሲመጡ የነበረው። ያ ማለት ሁሉንም ልጆች ሰዎችን ያስተሳስራል ማለት ነው። ቤተ ክርስቲያን አገር ህዝብ ነው፣ ብሔር ህዝብ ነው፣ ወይም ከለር መልክን አትለይም። ሁሉንም እግዚአብሔር አርአያና አምሳል የተፈጠረው በኢየሱስ ክርስቶስ ያመነውን አምኖ የተጠመቀውን ሁሉ አሰባስባ ይዛ ነው የምትሄደው እና እዛ አካባቢ ያሉትንም ሰዎች አሰባስባ ነው ይዛ የምትሄደው እንዳጠቃላይ ያሉት ማንንም አትለይም በብሔር በጎሳ በዘር አትለይም ቤተክርስቲያን ወደ ቤቷ የመጡት ልጆቿን ሁሉ ሙሉ አገልግሎት እየሰጠች ወለዱትን እያጠመቀች የሞቱትን እየፈታች ህፃናትን እያስተማረች ትልልቆቹ ለንስሐ እያበቃች ስጋው ወደ ስጋው ደግሞ እያቀረበች ወደ እግዚአብሔር ዘንድ እያቀረበች ነው የምትገኘው።
እኛ የተገኘነው ሁለት ሳምንታት የሚረዝመው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ፍልሰታ ጾም በተጠናቀቀበት አፍታ ነበረ። በቤተክርስቲያኑ ሰፊ ልፍኝ ውስጥ ትውልደ ኢትዮጵያን የደስታና የአብሮነት ጊዜ እያሳለፉ ነው። የጾም መፍቻ ቀንነቱ ከአዲሱ ዓመት መዳረሻ ጋር ተዳምሮ ልዩ የበዓል ድባብ በስፍራው ሰፍኗል። ቤተክርስቲያኗ ግን ከደስታ ቀን ባለፈ ትውልደ ኢትዮጵያን ማህበራዊና ስነ ልቦናዊ ፈተናው ሲከሰትባቸው የሚስተናግዱባት የሐዘንና የጭንቀት ጊዜ መጠጊያ መሆኗን ያስታውሱን የቤተክርስቲያኗ የሰበካ ጉባኤ ጻፊ ዲያቆን ቅዱስ በውቀቱ ናቸው።
እቺኛዋ መቤታችን ቤተክርስቲያን ማከለ በከተማው ማhall ስለሆነች ያለችው በተለይም ደግሞ ሀበሾቹ በሚኖርበት አካባቢ እንደመሆኑ አመጣን ብዙ አገልግሎቶችን ትሰጣለች። አንደኛው ይሄ የማህበራዊ መስተጋብር ነው። በሐዘንና በደስታ ጊዜ ብዙዎች የሚመጡት ወደዚህ ነው። ሰዎች በህልፈተ ህይወታቸው ጊዜ ወይም ደግሞ ሐዘን መቀመጥ ሲፈልጉ መርዶ ሲሰሙ ቀደም እንደው ማይተዋል አዳራሹ በጣም ሰፊና ምቹ ለአገልግሎት የሚመች ስለሆነ ሐዘን ይቀመጣሉ። ሁለት ቀን ሶስት ቀን ከዛም በላይ የሚቀመጡ ሰዎች አሉና በዚህ ረገድ እየሰጠች ያለችው አገልግሎት በእውነቱ በጣም ትልቅ ነው። ብዙ ሰዎች ተጽናንተውባታል። ብዙ ሰዎች ሰላማቸውን አግኝተዋል። በማንኛውም ጊዜ በከሰኞ እስከ አርብ ራሱ አንድ ካህን አሉ አገልግሎታቸው የቤተክርስቲያን ብቻ ይሆንና ሰዎች በጭንቀታቸው በሐዘን እንዲተላዩ ነው በጭንቀት ሲገጥማቸው ይደውሉና መተው የሚጽናኑበት ሁኔታ ነው ያለው።
ቤተክርስቲያኗ በአመታት ጉዟ ውስጥ በርካታ ውጣ ውረዶች እንደገጠሟት የሚያስታውሱት ዲያቆን ቅዱስ ተግዳሮቶችን አልፋ ነገ አገልግሎቶችን መስጠት ትቀጥል ዘንድ በከተማዋና በአካባቢዋ የሚኖሩ ትውልድ ኢትዮጵያውያን ሚና ሊልቅ እንደሚገባ ይናገራሉ።
ቀደም ባሉት ከኛ በፊት የነበሩ ኢትዮጵያውያን እጅግ በጣም ፈተና ያሳለፉበት ሁኔታ ነው የነበረው። አሁን ግን አብያተ ክርስቲያናት በዚህ መልኩ በመደራጀታቸው በመጠናከራቸው ልጆች ላይ ከፍተኛ ስራ እየተሰራ ነው ያለውና በህፃናት ክፍል እየተሰራ ያለው በተለይ እጅግ በጣም ደስ የሚያሰኝና ልጆቻችን ህይወት ላይ ለውጥ እያየንበት ያለው ሁኔታ ነው ያለው። በዚህ በድራግና በመሳሰሉ የምንሰማው ክፉና አስቸጋሪ ሁኔታ አለና ከዛ ልጆቻችን እንዲጠበቁ እየተደረገ ያለው በጣም ከፍተኛ ነው። እንደውም ከዛም ባለፈ ራሳቸው ልጆቹ ራሳቸው አውቀው ያለውን ነገር የቤተክርስቲያኗን ትምህርትና ባህሏን ወጓን ጠንቅቀው ታናናሾቻቸውንም እያስተማሩ ያለው ቀድም ኢንተርቪው ያደረካቸው ልጆች አሁን እነሱ ታናናሾቹን ህፃናቱን እያስተማሩ ያሉበት ሁኔታ ነውና ልጆቹ ላይ እየተሰራ ያለው መልካም ነው። በቀጣዩ አሁን እንደ ፕሮጀክት የተያዘው ልጆቹን በደንብ ኦርጋናይዝድ ሆኖ በተጠና ሁኔታና በተሰፈረ በሚለካ ሁኔታ ልጆች ላይ ለውጥ የሚያመጡ መምህራንን መፍጠርና በዛ ላይ ስራ እየሰራን ያለንበት ሁኔታ ነው ያለው።
የቺካጎ ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል አትላንቲክን ተሻግረው ከሚገኙ የኢትዮጵያን ደብሮች መካከል አንዷ ናት። ከመላ ዓለም የመጡ ህዝቦች እንደ ባህልና ማንነታቸው ተቻችለው በሚኖሩባት ከተማ ቤተክርስቲያኗ ለትውልድ ኢትዮጵያውያን አዋቂዎች የመንፈሳዊና ማህበራዊ ህይወት መዳረሻ፣ ለህፃናትና ታዳጊዎች የባህልና ትውፊት መማሪያ መሆኗ ቀጥሎ ማየት ህልማቸው መሆኑን ሐሳባቸውን ከቸሩን ሁሉ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ቺካጎ።
የኒውዮርክ ከተማ የፍልሰተኞች ከለላ ሰጪነት ፖሊሲ እንዲሻሻል ከንቲባው ጥሪ አቀረቡ። ኒውዮርክ ከተማ ውስጥ ከተጠለሉ ፍልሰተኞች ጋር ተያይዞ የሚፈጸሙ ወንጀሎች የከተማዋን ነዋሪዎች ስጋት ላይ ጥለዋቸዋል። አንዳንድ ነዋሪዎች ችግሩን ያመጣው አስተዳደሩ ባለፉት 2 አመታት ፍልሰተኞችን ህጋዊ ሰነድ የሌላቸው ፍልሰተኞች በከተማዋ እንዲጠለሉ በመፍቀዱ ነው ሲሉ ይወነጅላሉ። ኤረን ራነንና ኢጎር ሺሃናካ ሃናንካ የህግ አስከባሪ ባለስልጣናትና የፖለቲካ ሰዎችን እንዲሁም ደግሞ ተሟጋቾችና ፍልሰተኞችን አነጋግረው ያጠናቀሩትን ዘገባ ቆንጅት ታዬ እንደምከተለው ታቀርብልናለች።
ባለፈው ጥር ወር ውስጥ በኒውዮርክ ታይምስ ስኩዌር በሚባለው አካባቢ ሁለት ፖሊሶች በፍልሰተኞች ጥቃት እንደደረሰባቸው መሰማቱን ተከትሎ የከተማዋ የፍልሰተኞች መጠጋያነት ነገር መፍትሄ የሚሻ ጉዳይ መሆኑ ጎልቶ ወጥቷል። ጉዳዩ አልተቋጨም፣ በሂደት ላይ ነው። ቢሆንም ኒውዮርክ ከተማ የፍልሰተኞች አስጠላይነት ፖሊሲዋ መቀየር ይኖርበት ይሆን የሚለው ጥያቄ አሁንም እንዳለ ነው። የከተማዋ የህግ አስከባሪዎች ከፌደራሉ መንግስት የኢሚግሬሽን መስሪያ ቤት ጋር በትብብር ለመስራት አይችሉም። በከተማዋ ፍልሰተኞች ወንጀል ሲፈጽሙ ተገኝተው ታስረው ከተለቀቁ በኋላ እንኳን ለኢሚግሬሽን ባለስልጣናት ብዙውን ጊዜ መረጃው አይጋራም። በዚህም ምክንያት ወንጀል የፈጸሙትን ሰዎች ከሀገር ለማባረር እንዳይቻል እንቅፋት ፈጥሯል። ይህንን ጉዳይ ታዲያ የኒውዮርክ ነዋሪዎች በተለያየ መንገድ ይመለከቱታል። ለምሳሌ ማሪ ሹልስ እንዲህ ይላሉ።
I think that the courts should communicate with ICE and get rid of people who are committing
ፍርድ ቤቶች ከአይስ ማለትም ከኢሚግሬሽንና ቀረጥ ህግ አስከባሪ ተቋም ጋር እየተነጋገሩ ወንጀል የፈጸሙ ሰዎችን ማስወጣት ያለባቸው ይመስለኛል።
ሌላው የኒውዮርክ ነዋሪ ካል ኮዘል ደግሞ የሚከተለውን አስተያየት ነው የሰጡት።
A lot of the hotels have migrants, but I've never had any issues with them whatsoever. Give me your tired, your poor, your huddled masses yearning to be free. I mean,
ብዙ ሆቴሎች የውጭ ሀገር ፍልሰተኞች የሆኑ ሰራተኞች አሏቸው። ምንም አይነት ችግር ሲፈጥሩ ፈጽሞ አይቻላውቅም። ማለቴ የነጻነት አውልት ስታቹ ኦፍ ሊበርቲ እኮ እዚህ እኛ ጋር ነው ያለችው። ነጻነትን ተጠምተው አንድ ላይ ተጨናንቀው የሚጎርፉ ድሆችና ደካሞችን ወደ ኒላቋቸው ብላለች እኮ። ያ ነው የኒውዮርክ መንፈስ።
ለፍልሰተኞች የሚከራከሩ ወገኖች በበኩላቸው ችግሩ ከልክ በላይ ተለጥጦ እየተነገረ ነው ባይናቸው። ኤሊዛ ታይማን ቲም ቲኤልሲ ኤንዋይሲ የሚባል ፍልሰተኞችን የሚረዳ ስብስብ ስራ አስኪያጅ ናቸው።
I absolutely think that the sanctuary status should remain. I mean, you know, this sort of emphasizing
ለፍልሰተኞች መጠለያ መሰጠቱ መቀጠል አለበት ባይነኝ። ማለቴ በተወሰኑ ፍልሰተኞች የተፈጸሙ ወንጀሎች በአጽንኦት የማሳየቱ ጉዳይ ያው የተለመደ ነገር መሆኑን የምታውቁት ነው። አሉታዊ ነገሮችን ነጥለው እየመዘዙ የተወሰነ ማህበረሰብን ለመወንጀል የሚደረግ መሆኑ ይታወቃል።
የኒውዮርክ ከተማ ከንቲባ ኤሪክ አዳምስ የከተማዋን ፖሊሲ መቀየርን በሚመለከት ያላቸውን አስተያየት በቅርቡ ቪኦኤ ጠይቋቸው ነበር።
People who commit violent acts on New Yorkers and other migrants and asylums and undocumented individuals should not remain
በኒውዮርክ ነዋሪዎች ላይም ሆነ በሌሎች ፍልሰተኞችና ጥገኝነት ጠያቂዎች እንዲሁም ህጋዊ ፍቃድ በሌላቸው ሰዎች ላይ ወንጀል የሚፈጽሙ ሰዎች በወንጀሉ የሚፈረድባቸውን ቅጣት ከፈጸሙ በኋላ እዚህ ሀገር መቆየት የለባቸው።
የፌደራል መንግስቱንም አመለካከት በሚመለከት የኢሚግሬሽንና የቀረጥ አስተዳደር ተጠሪው ኬን ገናሎ ሲናገሩ
We don't want to eradicate the sanctuary policies. We just want minor changes where we can collaborate with NYPD and arrest these individuals and take them off the street.
የኛ ፍላጎት ፍልሰተኞችን የማስጠለል ፖሊሲ እንዲወገድ አይደለም። ከኒውዮርክ ፖሊስ ጋር በመተባበር እንደዚያ ያሉትን ሰዎች ከከተማዋ ጎዳናዎች ላይ የለቀምን ለማሰር ጥቂት ማሻሻያ እንዲደረግበት ነው የምንፈልገው።
አስከትለውም ኒውዮርክ ውስጥ በፍልሰተኞች ስለሚፈጸሙ ወንጀሎች የተጠናቀረ አሃዛዊ መረጃ እንደሌለ ጨምረው ገልጸዋል።
The problem with trying to get figures and stats on migrant crime or the non-citizens is that New York City is a sanctuary city. They have sanctuary.
በፍልሰተኞችም ሆነ የአሜሪካ ዜግነት በሌላቸው ሰዎች የሚፈጸሙ ወንጀሎችን በተመለከተ አሃዛዊ መረጃ ለመሰብሰብ ሲሞከር ኒውዮርክ ለፍልሰተኞች ከለላ የምትሰጥ ከተማ በመሆኗ አዳጋች ነው። ፖሊሲያቸው እንዳይተባበሩ ድንቅፋት ይፈጥራል። የኒውዮርክ ፖሊስ አንድን ግለሰብ በቁጥጥር ስር ሲያውል ዜግነቱን መጠየቅ አይቻልም። ፍልሰተኞችን በሚያስጠልሉ ከተሞች ውስጥ ምን ያህል ወንጀል እንደሚፈጽሙ ለማወቅ አይቻልም።
የከተማዋ ነዋሪዎችም ፍልሰተኞች ወንጀል የመፈጸማቸው ጉዳይ የተጋነነ ነው ወይስ እውነት ነው በሚለው ላይ ሐሳባቸውን ሰጥተዋል። ሮንደል አይላንድ የሚባለው አካባቢ ላይ ፍልሰተኞች በድንኳን ሆነው በብዛት ሰፍረዋል። ታዲያ አንዳንድ ነዋሪዎች መሸት ሲል ሁኔታው እንደሚቀየር ነው የሚናገሩት። ህጋዊ ፈቃድ የሌለው ጂያሎ ኒውዮርክ የተጠለለ ፍልሰተኛ ነው።
When you outside you don't feel secure because there's a lot of people
ብዙውን ጊዜ ውጪ ስትዘዋወር ደህንነት አይሰማህም። ምክንያቱም መሳሪያ ያዙ፣ አንዳንዶቹም ጩቤ ያዙ ብዙ ሰዎች ይኖራሉ።
ይሄኛው ፍልሰተኛ በበኩሉ አደገኛ ሁኔታ እንዳለ ነው የተናገረው።
Aquí peligroso todo.
Here everything is dangerous. People are fighting and killing. There's everything here.
እዚህ ሁኔታው በጣም አደገኛ ነው። ብዙ ድብድብ አለ፣ ግድያም አለ።
የከተማይቱ ነዋሪዎች ሐሳባቸው የተከፋፈለ መሆኑ ይታያል። ኒውዮርክ ፍልሰተኞችን ማስጠጋቷን ልትቀጥል እሱን ያደረገች የሁሉንም ነዋሪዎቿን ደህንነት ማስጠበቅ ትችላለችን የሚለው ጥያቄ አሁንም ይከተላል። የዚህ መልስ ታዲያ የከተማዋን መጻይ ሁኔታና ፖሊሲዎቿን አጣጣ የሚያሲዝ ሊሆን ይችላል።
በዩናይትድ ስቴትስ የሚገኙ ሁለቱ ዋና ፓርቲዎች ምርጫ ተአማንነትን በተመለከተ የሚያሳስቧቸው ጉዳዮች እንዳሉ በመግለጽ ላይ ይገኛሉ። ስቲቭ ሄርማን ከካፒቶል ያደረሰን ዘገባ እንግድ ወልዴ እንደሚከተል ያቀርባል።
ሪፐብሊካኖቹ ሰዎች ወደ ድምጽ መስጫ ጣቢያዎች እንዳይመጡ እንቅፋት ይሆናሉ፣ የምርጫ ውጤቶች ተጣርተው እንዳይረጋገጡም ያሰራሉ ሲሉ ዲሞክራቶች ይከሳሉ። ሪፐብሊካኖቹ በበኩላቸው የዲሞክራቲክ ፓርቲ ወኪሎች በምርጫው ቀን መሳተፍ የማይችሉ ሰዎች ቀድመው የላኩትን ድምጽ ለመቀየር ይሞክራሉ፣ የድምጽ መስጫ ማሽኖችን ይነካካሉ፣ ድምጽ መስጠት የማይችሉ ሰዎችንም እንዲመዘገቡ ያደርጋሉ ሲሉ ክስ ያሰማሉ። የሪፐብሊካኑ እጩ የቀድሞው ፕሬዝዳንት ዶናልድ ትራምፕ በተሸነፉበትና ባለፈው 2020 የተከናወነውን ፕሬዝዳንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል ክስ ቀርቦባቸዋል።
የተጨበረበረ ምርጫ ነው፣ የተሰረቀ ምርጫ ነው።
የዲሞክራቲክ ፓርቲ እጩ የሆኑት የወቅቱ የአገሪቱ ምክትል ፕሬዝዳንት ካማላ ሃሪስ በምርጫው ላይ መተማመን እንዳይኖር በማድረግ ላይ ናቸው ሲሉ ትራምፕን ይወነጅላሉ። በበኩላቸው መሰረታዊ የሆኑ የአሜሪካ መርሆችን እንደሚጠብቁም ይናገራሉ።
ከህግ የበላይነት እስከ ነጻና ፍትሃዊ ምርጫ፣ ከዛም ሰላማዊ የስልጣን ሽግግር።
ያለፈውን ፕሬዝዳንታዊ ምርጫ ተከትሎ በጥር 6 ቀን 2021 ዓመተ ምህረት የትራምፕ ደጋፊዎች በካፒቶል ላይ ጥቃት ማድረሳቸውን ከግምት በማስገባት የፌደራል ህግ አስከባሪዎች ልምምድ እያደረጉ መሆኑ ታውቋል። ልምምዱና ዝግጅቱ የምርጫውን ተአማኒነት አጠናክሮ ይሆን? የ100 ዓመት ዕድሜ ያስቆጠረውን የሴት ድምጽ ሰጪዎች ሊግ የመሰሉ ተቋማት ጥያቄው አዎንታዊ መልስ እንዳለው ተስፋ ያደርጋሉ። ሴሊና ስቱዋርት የሊጉ ዋና ስራ አስፈጻሚ ናቸው።
የሚሆነውን ማየት ያለብን ይመስለኛል። የምርጫው ውጤት ምን እንደሚሆን፣ ሰዎች ስለ ውጤቱ ምን እንደሚሰማቸው፣ የተቃውሞ ሰልፍ ይኖር እንደው፣ ተቃውሞ መስመሩን አልፎ ወደ ሁከት ይቀየር እንደው ቆይተን የምናየው ነው። ተስፋዬ ወደ ሁከት እንዳይቀየር ነው።
እስካሁን እንደታየው የምርጫ ሂደቱና ስርዓቱ በተገቢው የሄደ መሆኑን የሚናገሩት የፌደራሉ የምርጫ አገዛ ኮሚሽን ሊቀመንበር ቤን ሆብላንድ ናቸው።
በርካታ ቅድመ ምርጫዎች አድርገናል። በዚህ አመት ያደረግነው ፕሬዝዳንታዊና የግዛት ቅድመ ምርጫዎችን ጨምሮ የምርጫ አስፈጻሚዎች በርካታ ልምምድ አድርገዋል። ወደ ዋናው ምርጫ ለመግባት በጥሩ ሁኔታ ላይ ያለን ይመስለኛል።
በኢሊኖይ ግዛት በሚገኘው ቻምፒየን አውራጃ በ2020 በተደረገው ምርጫ በአካባቢው ያሉ የሪፐብሊካን ፓርቲ ወኪሎች የአውራጃው ምርጫ አስፈጻሚ የሆኑት አረን አማውንስ በፖስታ የተላኩ ድምጾችን እንዳይቆጥሩ ዳኛው እንዲከለከሉ ጥያቄ አቅርበው ነበር። ዳኛው ጥያቄውን ውድቅ በማድረግ ቆጠራውን እንደቀጠለ አረን አማውንስ ይናገራሉ።
የተከበራችሁ አድማጭ ተመልካቾቻችን ለአርብ ምሽት ጳጉሜ 1/2016 ዓ.ም ተመረተ ያዝናቸው መሰናዶዎች እዚህ ላይ ፈጽመናል። ሳስተናግዳችሁ የቆየሁት ኤደን ገረመው እንዲሁም ደግሞ አቀናባሪያችን ንጉሱ ታምሬ ነበርን። ከዋና አዘጋጁ አላ ከበደና ከመላ አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ ተሰናበታለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.